ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
But I think it's important to recognize that famine is a technical definition. To keep famine at bay.
ይሁን እንጂ ቸነፈር ዘያዊ አገላለጽ መሆኑን ልንገነዘብ ይገባል። ቸነፈርን መክታት ችለናል ማለት የሰውን ጉስቁልናና ስቃይ ማቆም ችለናል ማለት አይደለም።
የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ ናቸው። በዓለማችን ብዙ ሚሊዮን ህዝቦች ለረሃብ መጋለጣቸውን እየሞቱ ያሉም መኖራቸውን ከተናገሩበት የተወሰደ ነው።
በእለቱ አብይ ርዕስ ዝርዝሩ ይቀርባል።
በቅርቡ በኢትዮጵያ ሁለት ክልሎች መካከል ተከስቶ ለብዙ ሰዎች ህይወት መጥፋትና ንብረት መውደም ምክንያት ለሆነው ግጭት ተቃዋሚዎች መንግስትን በቸልተኛነት ይከሳሉ።
አንደኛ ይሄ ቸልተኝነት ባይኖር በጊዜው ማስቆም ይቻል ነበር። በመሰረቱ የመንግስት ትዛዝ እንኳን ሳይጠብቅ በአዋጅ ስልጣን የተሰጠው መከላከያ ማስቆም ይችል ነበር።
የመኢአድ ምክትል ፕሬዝዳንት አቶ ሙልጌታ አበበ ናቸው። ዝርዝሩ በመጽሔት ተይዟል።
ጤና ይስጥልን፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን። የአሜሪካ ድምፅ ራዲዮ አማርኛ ቋንቋ አገልግሎት ከምሽቱ 3 እስከ 4 ሰዓት በ19ና በ22 ሜትር ባንዶች እንዲሁም በናይል ሳት ከዋሽንግተን ዲሲ የሚያስተላልፈውን ፕሮግራም አሁን ጀመረ።
የዛሬ አርብ መስከረም 12 2010 ዓ.ም ምሽት አስተናጋጆች አዲሱ አበበና
እኔም ሰለሞን ክፍሌ አብረናችሁ እናመሻለን።
በቅድሚያ የዕለቱን ዜና እናሰማለን። መልካም ምሽት።
በጎሳ ፌዴራሊዝም ምክንያት ኢትዮጵያ ወዳልተፈለገ የእርስ በርስ ልቂት ገብታለች ሲሉ መኢአድና ሰማያዊ ፓርቲ የጋራ መግለጫ ወጡ። ሁለቱ ተቃዋሚ ፓርቲዎች መንግስትን በቸልተኝነትና በዳተኝነት ከሰውታል። መንግስት በበኩሉ ስህተቱ ከፌዴራል ስርዓቱ ሳይሆን ስርዓቱ ካቀፋቸው ኃይሎች አመለካከት የሚመነጭ ነው ብሏል። ወደ ኋላ ማብራሪያ ይኖረናል።
የአፍሪካ ቀንድ በፓሲፊክ ውቅያኖስ ያየር ሁኔታ መለዋወጥ ምክንያት ሌላ ድርቅ አመትና የበለጠ የምግብ እጥረት ስጋት ሊገጥማት ይችላል ይላሉ ሳይንቲስቶች። ባለፈው አመት ነሐሴ ወር አጋማሽ ላይ በምስራቅ ማዕከላዊ ፓሲፊክ ውቅያኖስ የውሃ ሙቀት መጠን ከአማካይ በታች ወርዶ መታየት መጀመሩ ያልተለመደ የላሊና የአየር ሁኔታ በሰማያዊ ክፍለ ዓለም ሊከሰት እንደሚችል ጠቋሚ ሆኗል። ሶራ ሀላኬ አጭር ዘገባ አጠናቅሮልናል። ሰሎሞን ክፍሌ ያቀርባል።
የዓለማችንን ተለዋዋጭ የአየር ሁኔታ በቅርብ የሚከታተሉ ሳይንቲስቶች በቅርቡ እዚህ ዋሽንግተን ዲሲ ስብሰባ አካሂደዋል። በዚሁ ወቅትም በአፍሪቃ ቀንድ አካባቢ ዘንድሮ በጥቅምት በህዳርና በታህሳስ የሚቀጥለው የዝናብ መጠን በእጅጉ ሊቀንስ የመቻሉ ዕድል ከ55 እስከ 60 በመቶ ይሆናል ሲሉ ተንብየዋል። በአካባቢው እንደሚታወቀው ባለፈው 2009 ዓ.ም መጋቢት፣ ሚያዝያና ግንቦት ወራት አማካይ የዝናብ መጠን ቀንሶ በመታየቱ የእህል ምርቱን አሳንሷል። የተከተለው የምግብ እጥረትና የዋጋ ንረትም በኢትዮጵያ በሶማሊያና በኬንያ የሚገኙ 18 ሚሊዮን ህዝቦች ለከባድ የምግብ ዋስትና አለመኖር የተጋለጡ አድርጓቸዋል ሲል የዩናይትድ ስቴትስ ዓለም አቀፍ የልማት ድርጅት USAID አስታውቋል። በዓለም ዙሪያ የአየር ለውጥና የምግብ ምርት ሁኔታዎችን በሚከታተለው ድርጅት የጥናት ክፍሉ ዳይሬክተር ክሪስ ፋንክ ያስረዳሉ።
We're all very concerned that the combination of La Niña conditions
የላኒኛ ሁኔታ በምስራቅ ፓሲፊክ ውቅያኖስ፣ በምዕራብ ፓሲፊክ ደግሞ የውሃው ሙቀት መጨመር በአንድ ላይ ሆኖ ውጤቱ ከወዲሁ የምግብ ዋስትና በሌለባቸው በተለይም በኢትዮጵያና በሶማሊያ ምናልባትም ደግሞ በምስራቅ ኬንያ በቀጣዮቹ 3 ወራት የዝናሙን መጠን አነስተኛ ሊያደርገው ይችላል።
ያ ከሆነ ብለዋል ክሪስ ፋንክ፣ ያ ከሆነ በአካባቢው ለመጪው አንድ ዓመት ተኩል የዝናብ እጥረት ይከሰታል። ሶስተኛ ድርቅ በአፍሪካ ቀንድ ከተከሰተ ደግሞ እንደ አውሮፓውያን ዘመን አቆጣጠር በ2011 እና በ2012 ዓመተ ምህረት ከታዩት ይበልጥ የከፋ እንደሚሆን ተመራማሪው አስጠንቅቀዋል።
የኡጋንዳ ፕሬዝዳንት ለመሆን በሕገ መንግሥቱ የተወሰነው የ75 ዓመት ዕድሜ ገደብ እንዲሰረዝ ገዢው የብሔራዊ ትግል ንቅናቄ ፓርቲ ትናንት ሐሙስ ለፓርላማው ሐሳብ ያቀርባል ተብሎ ሲጠበቅ ነበር። ይሁንና የገዢው ፓርቲ እቅድ ዋና ከተማዋ ካምፓላ ላይ የተቃውሞ እንቅስቃሴ ገጥሞታል። ተቃዋሚ ምክር ቤት አባላትም ፈጽሞ የማይሞከር ነው እያሉ ናቸው። ዝርዝሩ ወደ ኋላ ላይ እናቀርባለን።
IOM በሚል ምህጻረ ቃል የሚታወቀው ዓለም አቀፉ የፍልሰት ድርጅት ካለፉት 2 ሳምንታት ወዲህ 1666 የቡሩንዲ ስደተኞችን በፍላጎታቸው ከታንዛኒያ ወደ ሀገራቸው እንዲመለሱ ማድረጉን ገልጿል። የአሜሪካ ድምፅ ዘጋቢ ሊዛ ሽላይን ጄኔቫ ከሚገኘው የፍልሰቱ ድርጅት ዋና ጽፈት ቤት የላከችውን ዘገባ አዳነች ፍሳሐ ታቀርባለች።
ቡሩንዲ ውስጥ አቻምና ግጭት ከተባባሰበት ጊዜ አንስቶ ከ400,000 በላይ የሚሆኑ የቡሩንዲ ስደተኞች ወደ 8 አጎራባች ሀገሮች ተሰደዋል። ዓለም አቀፍ የፍልሰት ድርጅት እንደሚለው ወደ 280,000 የሚጠጉ አብዛኞቹ ስደተኞች ማለት ነው ወደ ታንዛኒያ ነበር የሸሹት። ከስደተኞቹ 80% ሴቶችና ልጆች መሆናቸውን ድርጅቱ ገልጿል። IOM እንደሚለው 12,000 የሚሆኑ ስደተኞች ወደ ሀገራቸው ለመመለስ እንዲረዷቸው የታንዛኒያ መንግስትንና የተባበሩት መንግስታት ድርጅት ስደተኞች አገልግሎትን ጠይቀዋል። ስደተኞቹ ሸሽተው የወጡባቸው አካባቢዎች አሁን ደህና በመሆናቸው መመለስ እንፈልጋለን ማለታቸውን የዓለም አቀፍ የፍልሰት ድርጅት ቃል አቀባይ ጆል ሚልማን ጠቁመዋል።
It's impossible to speculate on reprisals or anything else before we actually undertake the return but community dialogue.
የስደተኞቹ ወደ ሀገር የመመለስ ጉዳይ ተግባራዊ ሳይሆን ሊከተል ስለሚችለው ነገር መናገር ከባድ ይሆናል። ይሁንና ስደተኞቹ በብዛት በተመለሱባቸው ቦታዎች ከአስተናጋጅ ማህበረሰቦች ጋር በመሆን ውይይቶች ያካሂዳሉ። ውይይቱ በስራ ማሰልጠንና የገንዘብ ለስራ ወገኖችን ያካትታል። በጾታ ላይ ስለተመሰረተ ጉልበት ተጠቃሚነትና ህገወጥ ሰዎች ግግርን ማስመልክቶ መመሪያ ይሰጣል።
የተባበሩት መንግስታት ድርጅት የፍልሰት አገልግሎት ስደተኞቹን በውዴታ ወደ ሀገራቸው የመመለስ የመመለሱን የመጀመሪያ ሂደት ትላንት ሐሙስ አጠናቋል። ሁለተኛው ዙር ደግሞ በመጪው ህዳር ወር እንዲጀመር ይጠበቃል። ከታንዛኒያ ወደ ሀገራቸው ቡሩንዲ ለመመለስ በፍላጎታቸው የተመዘገቡትን በብዙ ሺህ የሚቆጠሩ ስደተኞችን ለማጓጓዝ $450,000 እንደሚያስፈልግ ሚልማን አውስተዋል። በተጨማሪም ዓለም አቀፍ የፍልሰት ድርጅት ተመላሾቹ ስደተኞች ቡሩንዲ ከገቡ በኋላ ለሚያስፈልገው መጓጓዣ መጠለያ ከህብረተሰቡ ጋር ለሚያስፈልገው የመዋሃድ እንቅስቃሴ እንዲሁም ለሌሎች አስፈላጊ ነገሮች $3,000,000 ለማግኘት ዓለም አቀፍ የፍልሰት ድርጅቱ ጥሪ አቅርቧል።
አድማጮች፣ ዜና በቀጥታ የሚተላለፍላችሁ እዚህ ዋሽንግተን ዲሲ ከሚገኘው ከአሜሪካ ድምፅ ራዲዮ ጣቢያ አማርኛ ቋንቋ አገልግሎት ነው። የሰሜን ኮሪያው መሪ ኪም ጆን ኡን ሌላ የሃይድሮጅን ቦምብ ፓሲፊክ ውቅያኖስ ላይ እንደሚሞክሩ ይፋ ካደረጉ በኋላ የዩናይትድ ስቴትሱ ፕሬዚደንት ዶናልድ ትራምፕ ደግሞ እብድ ሲሉ እንደተናገሯቸው ተሰማ። የኮሪያው መሪ ሙከራውን እንደሚያደርጉ ያስታወቁት ለፕሬዚደንት ትራምፕ ዛቻና የማዕቀብ ማስፈራሪያ ተመጣጣኝ የሆነ እርምጃ እንደሚወስዱ ካሳወቁ በኋላ መሆኑ ነው። ፕሬዚደንት ትራምፕ ለሰሜን ኮሪያው የኑክሌር ዛቻ በዛሬው ቀን በሰጡት መልስ ህዝባቸውን ማሰር ማስራብና መግደል ቁብ የማይሰጣቸው እኒህ ያበዱ ሰውዬ ታይቶ በማይታወቅ ቅጣት ዋጋቸውን ያገኛሉ ብለዋል። ኪምን ፕሬዚደንት ትራምፕን ቀውስ ማለታቸው አይዘነጋም።
ሜክሲኮን በመታው ከባድ ርዕደ ምድር የሞቱ ሰዎች ቁጥር 286 ደረሰ። ገና ያልተገኙ ስላሉም የሟቾች ቁጥር ከፍ ሊል እንደሚችል ተገምቷል። ማዕከላዊ ሜክሲኮን ባናወጠውና በሬክተር መለኪያ 7.1 በተመዘገበው ርዕደ ምድር ከሞቱት ሌላ በሕይወት የተረፉትን ለማግኘት የአስቸኳይ ጊዜ ሠራተኞች ቀንና ሌት ፍለጋቸውን እንደቀጠሉ መሆናቸውም ተሰምቷል። የሜክሲኮ ፕሬዚዳንት ኤንሪክ ፔና ኒየቶ የሶስት ቀናት ብሔራዊ ሐዘን አውጀዋል። በፍለጋው እየተጉ ያሉትንም አመስግነዋል። የዩናይትድ ስቴትስ ዓለም አቀፍ የልማት ድርጅት USAID ከ60 በላይ የአደጋ ጊዜ ሰራተኞችን፣ ልዩ ልዩ መድኃኒቶችንና የሕክምና መገልገያ ቁሳቁሶችን ልኳል።
በመጨረሻም ማሪያ የተባለውና ኃይለኛ ዝናም ቀላቅሎ የሚነጉደው አውሎ ነፋስ ወደ ባሃማስና ካይኮስ በተባሉ ክልሎች በሰዓት 205 ኪሎ ሜትር ፍጥነት እየገሰገሰ መሆኑ ታወቀ። የባሃማስ ደቡባዊ ምስራቅ ክፍልም ፖርቶሪኮና ዶሚኒካ ሪፐብሊክ ላይ ከባድ ዝናም ያስከተለው የአውሎ ነፋስ ነውጥ እንደሚያገኘው ታውቋል። ማሪያ አውሎ ነፋስ አሁን ደረጃ 3 ማዕበል ላይ ነው። ባለፈው ረቡዕ ደረጃው 4 ሆኖ የፖርቶሪኮን ፖርቶሪኮን መብራት ኃይል በጠቅላላ እንዳጠፋና አካባቢውን በጎርፍ እንዳጥለቀለቀ አይዘነጋም። የሰዓቱ ዜና በዚህ ይጠቃለላል። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የሰዓቱን ዜና ነበር ያሰማናችሁ። አሁን ወደ ዕለቱ አብይ ርዕስ።
አፋጣኝ እርምጃ ካልተወሰደ በመጪዎቹ ሶስት ወራት ውስጥ 600 ሺህ ሕፃናት በረሃብና በበሽታ እንደሚረግፉ ሴቭ ዘ ችልድረን አስጠነቀቀ። በሌላ በኩል ደግሞ እስላማዊ መንግስት ቡድን በሰው ሕይወት በንብረትና በሰው ልጅ የታሪኮች ቅርስ ላይ ባደረሰው ጥፋት ሙሉ በሙሉ በተጠያቂነት እንዲያዝና መሪዎቹ ለፍርድ እንደሚቀርቡ የተባበሩት መንግስታት ድርጅት የጸጥታው ጥበቃ ምክር ቤት በሙሉ ድምፅ ወስኗል። ኢትዮጵያ በአይሲስ ላይ የመረረ ቂም እንዳላት አስታውቃለች። ይህ በእንዲህ እንዳለ ጠቅላይ ሚኒስትር አቶ ኃይለማርያም ደሳለኝ ከመንግስታቱ ድርጅት 72ኛ ጠቅላላ ጉባኤ ጎን ለጎን በሚካሄዱ የሁለት ወገን ውይይቶችና መድረኮች ላይ እየተገኙ ንግግሮችና ውይይቶች አካሂደዋል። በሌላ በኩል በመንግስቱ ድርጅት የልማት መርሃ ግብር የታገዘ የአፍሪካ የገቢ አለመመጣጠን በሚል ርዕስ የተዘጋጀ የዘላቂ ልማት ግቦችን መንገድ የሚዳስስ መጽሐፍም ተመርቋል። የጉባኤውን ይዘት እየተከታተለ ያለው ሰሎሞን አባተ ተከታዩን አጠናቅሯል።
የተባበሩት መንግስታት ድርጅት ከገንዘብ ተቋሙ ከዓለም ባንክ ጋር በመሆን ከጠቅላላ ጉባኤው የመሪዎች ንግግር ጎን ካዘጋጃቸው መድረኮች አንዱና ትልቅ ትኩረት የተሰጠው የበረታ ረሃብ እንዲሁም የተያያዙ በሽታዎችና ሌሎችም ጠንቆችን በመከላከል ላይ የተነጋገረ ጉባኤ በአንዳንድ የአፍሪካ አካባቢዎችና በሌሎችም የዓለም ክፍሎች ላይ ጉዳት እያደረሰ ያለውንና ያንዣበበውን የክፉ አደጋ ዜና መክሯል። በስብሰባው ላይ የመንግስታቱን ድርጅት ዋና ጸሐፊ አንቶኒዮ ጉቴሬሽ እና የዓለም ባንክ ፕሬዚደንት ኪም ጂምን ጨምሮ በዓለም ዙሪያ ግዙፍ የእርዳታ እንቅስቃሴ እያደረጉ ያሉ ግብረሰናይ ተቋማትና ድርጅቶች መሪዎች ሁሉ ተገኝተዋል። የተባበሩት መንግስታት ድርጅት በተለይ የደቡብ ሱዳን፣ ሶማሊያ፣ ሰሜን ምስራቅ ናይጄሪያ እና የመን ውስጥ የከፉት የረሃብና የበሽታ ሁኔታዎች ወደ ቸነፈርነት እየተለወጡ መሆናቸውን የሚገልጽ ማስጠንቀቂያ ባሰማባቸው ባለፉት ሰባት ወራት ውስጥ ለእርዳታ ከተጠየቀው ወደ 5 ቢሊዮን ዶላር የሚጠጋ ድጋፍ ወደ 60% የሚሆነውን ማግኘቱን ሚስተር ጉቴሬሽ አመልክተዋል። በዚህ ጊዜ ውስጥ በየወሩ ቁጥሩ እስከ 13 ሚሊዮን ለሚሆን ሰው ህይወት አድን የሆነ አጣዳፊ የምግብ እርዳታ፣ መሰረታዊ ሕክምናና ሌሎችም አቅርቦቶች እንዲደርሱ ጥረት እየተደረገ መሆኑን ዋና ጸሐፊው ገልጸው እስካሁን ባለው ጊዜ መንግስታዊ የሆኑና ያልሆኑ እንዲሁም ዓለም አቀፍና ማህበረሰባዊ ድርጅቶች ባደረጓቸው የተቀናጁ ርብርቦች ቸነፈር እንዳይከሰት ተቆጣጥረው መቆየታቸውን ተናግረዋል።
But I think it's important to recognize that famine is a technical definition. To keep famine at bay.
ይሁን እንጂ ቸነፈር ዘያዊ አገላለጽ መሆኑን ልንገነዘብ ይገባል። ቸነፈርን መክታት ችለናል ማለት የሰውን ጉስቁልናና ስቃይ ማቆም ችለናል ማለት አይደለም። በሚሊዮኖችና በሚሊዮኖች የሚቆጠሩ ሰዎች እየተሰቃዩ ናቸው። በሚሊዮኖችና በሚሊዮኖች የሚቆጠሩ ሰዎች የምግብ ዋስትና የላቸውም። በዚህች እየተነጋገርን ባለችበት ሰዓት ሰዎች እየሞቱ ናቸው።
የልማት አጋሮች ቀድመው ተንቀሳቅሰው የባሰ ጉዳት እንዳይከሰትና ዘላቂ መፍትሄ እንዲገኝም እየሰሩ መሆናቸውን ጉቴሬሽ ጠቁመው ከአደጋዎች ቀለበት መውጣትና ሰዎች አጣዳፊ የምግብ እርዳታ እንዳይጠብቁ ማድረግ የሚቻልባቸውን መንገዶችና መላዎች እየፈለጉ መሆናቸውን አስታውቀዋል። እንዲያም ሆኖ ችግሩ ከሚናገሩት የበለጠ የበረታና እየጨመረ የሚሄድ መሆኑን ጉቴሬሽ አልሸሸጉም። ሶማሊያ ውስጥ 3.1 ሚሊዮን ሰው፣ ደቡብ ሱዳን ውስጥ ከህዝቧ ከግማሽ በላይ የሚሆነው 6 ሚሊዮን ሰው፣ የመን ውስጥ 17 ሚሊዮን ሰው፣ በሰሜን ምስራቅ ናይጄሪያ 5.2 ሚሊዮን ሰው እጅግ በከፋ የምግብ እጥረትና የበሽታ ጉስቁልና ላይ እንደሚገኝ የጠቆሙት ጉቴሬሽ የመን ውስጥ ቁጥሩ ወደ 7 ሚሊዮን የሚሆነውን ሰው በፍጹም ቸነፈር አፋፍ ላይ እንደሚገኝ፣ ናይጄሪያ ውስጥ በበረታ ረሃብ ላይ ከሚገኙ ወደ ግማሽ ሚሊዮን የሚጠጉ ህጻናት 1/5ኛቸው እየሞቱ መሆናቸውን ገልጸዋል።
So we have done a lot, but let's be honest, we have not been able to solve the dramatic problem.
እናም ብዙ ሰርተናል፣ ነገር ግን እውነትን እንነጋገር፣ እየተጋፈጥናቸው ያሉ የከፉ ችግሮቻችንን ግን ልንፈታቸው አልቻልንም።
ዋና ጸሐፊው ጉቴሬሽ የተናገሩትን ያጠናከሩት የዓለም ባንክ ፕሬዚደንት ጂም ኪም በሌላ በኩል ግን እየተከናወኑ ያሉ የልማት ስራዎች መኖራቸውን ተናግረዋል። ብዙ ጊዜ ሲስተዋል ከኖረ አደጋ ሲፈጠር መረባረብና ጋብ ሲል መዘናጋትን ለማስቀረትም እንዲቻል እየተሰራ መሆኑን ጠቁመዋል።
We're taking now much quicker immediate action not only to address the current crisis.
አሁን ከቀድሞ ይልቅ ፈጠን ያለ እርምጃ እየወሰድነን ለአሁኑ ቀውስ ምላሽ ለመስጠት ብቻ ሳይሆን ለወደፊቱም ብርቱና አደጋን መቋቋም የሚችል አቅም ለመገንባት በቸነፈር ድንበር ዘለል ወረርሽኝ በሚከሰቱበት ጊዜ ከሚፈጠረው ወከባ ትርምስና ቸልተኝነት አዙሪት ለመውጣት ነው እየሰራን ያለነው። ቀውስ ሲፈጠር እንረበሻለን እንተራመሳለን። የቀውስ ወሬ ከፊት ገጾችና ከአርስተ ዜና ወጣ ሲል ግን ወዲያው ተመልሰን እንዘናጋለን።
የዓለም ባንክ ከእንዲህ አይነቱ ያደጋ አዙሪት ለመውጣት የሚያስችሉ የዘላቂ ልማት መፍትሄ እንዲገኝ መርሃ ግብሮችና ፕሮጀክቶችን እየደገፈ መሆኑን ተናግረዋል ጂም ኪም። በሌላ በኩል ደግሞ አሁን ያለውን የዓለም ሁኔታ ታይቶ የማይታወቅ ሰብአዊ ቀውስ ሲሉ ጠርተውታል። የሴቭ ዘ ቺልድረን ዋና ስራ አስፈጻሚ Helen Thorning Schmidt.
But what we're dealing with right now is an unprecedented humanitarian crisis.
አሁን እየታገልን ያለነው ታይቶ ከማይታወቅ ሰብአዊ ቀውስ ጋር ነው። ቸነፈርን ሰሜን ምስራቅ ናይጄሪያ፣ ሶማሊያ፣ ደቡብ ሱዳንና የመን ውስጥ መዋጋት። ምናልባት ይህ መጠኑ በአመታት ውስጥ ያልታየ ግዙፉ የሰብአዊ እርዳታና ድጋፍ ሰጪዎች መፈተኛ ነው።
እጅግ በበረታ የምግብ እጥረት ውስጥ ያሉ ወደ 1 ሚሊዮን ተኩል ህጻናት መኖራቸውን እና አፋጣኝ እርዳታ ካልደረሰላቸው ከመካከላቸው 600 ሺህ የሚሆኑት በመጪዎቹ 3 ወራት ውስጥ እንደሚሞቱ አስጠንቅቀዋል። በዓለም ዙሪያም የረሃብተኛ ህጻናት ቁጥር እያሻቀበ መሆኑን ተናግረዋል።
We are going backwards, not forwards, on our pledge to end hunger.
ረሃብን ለማቆም በቃሎቻችን ወደፊት ሳይሆን ወደኋላ ነው እየተጓዝን ያለነው።
ስለሆነም አሉ የሴቭ ዘ ቺልድረን መሪ ሽሚት፣ እነዚህ ህጻናት የነገ ዜጎች እንዲሆኑ ዛሬ እንድረስላቸው፣ መዘግየት ህይወት ያስከፍላል። በዚሁ ጉባኤ ላይ ከተናገሩት መካከል የዓለም የቀይ መስቀል ኮሚቴ ዋና ዳይሬክተር ለዘላቂ መፍትሄ ይበጃል ያሏቸውን ባለ 5 ነጥብ ሀሳቦች አቅርበዋል። ሁሉም ተናጋሪዎች የችግሮች መሰረት አድርገው የወሰዷቸው በየአካባቢው ያሉ ግጭቶችና የሁከት ሁኔታዎችን ነው። ቸነፈር ያንዣበበባቸው አካባቢዎች ሁሉ የተራዘሙ ግጭቶችና የውከት አካባቢዎች መሆናቸውን ሁሉም ተናጋሪዎች አሳይተዋል። የጸብ ሁኔታዎችን መቀየር፣ ውጤታማ መከላከልን ማረጋገጥ፣ መሰረተ ልማት ላይ ነዋይ ማፍሰስ፣ ትኩረት መስጠት፣ የገጠር ህይወትን ለማሻሻል መስራት፣ በቂ ጥሪት መመደብ፣ በየዘርፉ የሚከናወኑ ስራዎችን፣ የልማት እቅዶችን በተቻለ ስፋትና ልቦና አሳታፊ ማድረግ የቀይ መስቀሉ ዋና ዳይሬክተር የመፍትሄ ምክሮች ናቸው። ይበ እንዲህ እንዳለ የተባበሩት መንግስታት ድርጅት የጸጥታ ጥበቃ ምክር ቤት ትናንት ባካሄደው የዓለም ሰላምና የደህንነት ስጋት ላይ የተነጋገረ ስብሰባ እንግሊዝ ያቀረበችውን የእስላማዊ መንግስት መሪዎች ለፍርድ እንዲቀርቡ የሚጠይቅ የውሳኔ ሐሳብ በሙሉ ድምጽ አጽድቋል። ውሳኔ 2379/2017 ሆኗል።
But this resolution means that the international community is united in our belief that there should
ይህ ውሳኔ ማለት ዓለም አቀፉ ማህበረሰብ በአንድነት ቆሟል ማለት ነው። እናም እንዲህ አይነት የክፋት አድራጎት የፈጸሙ ሁሉ እንደሚጠየቁ የሚያረጋግጥ ነው። አሁን አይሲስ ኢራቅ ውስጥ ለፈጸማቸው ወንጀሎች የተባበሩት መንግስታት ድርጅት ማስረጃዎችን ያሰባስባል።
የእንግሊዝ መንግስት ተጠሪ ናቸው ይህንን ያሉት። እነዚህን ጥረቶች የሚመራ የተባበሩት መንግስታት ድርጅት ቡድን እንዲቋቋምም እንግሊዝ የአንድ ሚሊዮን ፓውንድ ድጋፍ እንደምትሰጥ ተጠሪዋ ተናግረው ለሌሎች ሀገሮችም ተመሳሳይ ጥሪ አድርገዋል። የጸጥታ ጥበቃ ምክር ቤቱን ስብሰባ በሊቀመንበርነት የመሩት የኢትዮጵያው የውጭ ጉዳይ ሚኒስትር ወርቅነህ ገበየሁም በሀገራቸው ስም ባደረጉት ንግግር የውሳኔው መጽደቅ ከሚያስደስታቸው ወገኖች አንዷ ኢትዮጵያ መሆኗን ገልጸዋል።
We'll never forget the loss of our Ethiopian compatriots who were mercilessly massacred.
ሊቢያ ውስጥ በአይሲል በጭካኔ የተጨፈጨፉ ወገኖቻችንን በደል ፈጽሞ አንረሳም። ለዚህም ነው ይህን የአይሲል መሪዎች ኢራቅ ውስጥ ለፈጸሟቸው ወንጀሎች ለፍርድ እንዲቀርቡ የሚጠይቀውን የውሳኔ ሐሳብ የደገፍነው። የዚህ ውሳኔ መጽደቅ ፍትህን በማስገኘት የተጎጂዎችን እንባ ለማበስ ብቻ ሳይሆን ሽብር ፈጠራንና ጽንፈኛ ሁከተኝነትን ለመቆጣጠርም ያግዛል።
ትናንት ከተካሄዱ ክንዋኔዎች መካከል የዘላቂ ልማት ግቦችን ትልም የፈተሸና ጠቅላይ ሚኒስትር ኃይለማርያም ደሳለኝ ንግግር ያደረጉበት በአፍሪካ የገቢዎች አለመመጣጠን የተባለ መጽሐፍ በተባበሩት መንግስታት ድርጅት የልማት መርሃ ግብር UNDP አስተናጋጅነት ተመርቋል። በዚህ ላይ ወደፊት ዝርዝር ያለ ዘገባ ይጀመረሳለሁ። የኢትዮጵያው ጠቅላይ ሚኒስትር ካካሄዷቸው የሁለት ወገን ስብሰባዎች መካከል ከበጎ አድራጊው አሜሪካዊና ስራ ፈጣሪ ቢል ጌትስ ጋር ያደረጉት ይገኝበታል። ጠቅላይ ሚኒስትሩ ዛሬ ከጥቂት ደቂቃዎች በኋላ ለመንግስታቱ ድርጅት 72ኛ ጠቅላላ ጉባኤ ንግግር ያደርጋሉ። ለአሜሪካ ድምጽ ራዲዮ ከመንግስታቱ ድርጅት 72ኛ ጠቅላላ ጉባኤ ሰለሞን አባተ ነኝ፣ ኒውዮርክ።
አብይ ርዕሱን ነበር የሰማነው። ዜናዎቹ ወደሚተነተኑበት የመጽሔት ክፍለ ጊዜ ተሸጋግረናል። በጎሳ ፌዴራሊዝም ምክንያት ኢትዮጵያ ወዳልተፈለገ የእርስ በርስ እልቂት ገብታለች ሲሉ መኢአድና ሰማያዊ ፓርቲ የጋራ መግለጫ አውጥተዋል። ሁለቱ ተቃዋሚ ፓርቲዎች መንግሥትን በቸልተኝነትና በዳተኝነት ከሰውታል። መንግሥት በበኩሉ ስህተቱ ከፌዴራል ሥርዓቱ ሳይሆን ሥርዓቱ ካቀፋቸው ኃይሎች አመለካከት የሚመነጭ ነው ብሏል። መለስካቸው አማሃ ዝርዝር አለው።
የመላው ኢትዮጵያ አንድነት ድርጅት መኢአድና ሰማያዊ ፓርቲ ዛሬ ረፋዱ ላይ በአንድነት ሆነው በጠሩት ጋዜጣዊ ጉባኤ ላይ ኢትዮጵያ የመከባበርና የመፈቃቀር እንዲሁም የመቻቻል ተምሳሌትና ለጎረቤት አገሮች ሳይቀር ምሳሌ ሆና የቆየች አገር እንደነበረች የሚያስረዳ ጽሑፍ አሰራጭተዋል። ጽሑፉ አክሎ ዛሬ ግን ወንድም ወንድሙን ሲገድለውና ሲያሳድደው ማየት እጅግ አሳዛኝ ከመሆኑም ባሻገር አስደንጋጭም ነው ብሏል። ኢትዮጵያ በአሁኑ ወቅት በዘር ላይ የተመሠረተ ፖለቲካ ባመጣው ቅጥ ያጣ የጎሳ ፌዴራሊዝም ምክንያት ወዳልተፈለገ የእርስ በርስ እልቂት ውስጥ ገብታለች ሲል ሰሞኑን በኦሮሚያና በኢትዮጵያ ሶማሌ ክልሎች አዋሳኝ አካባቢዎች የተፈጠረውን ግጭት ይገልጸዋል። የኢትዮጵያ ዜና አገልግሎት የፌዴራልና የአርብቶ አደሮች ልማት ጉዳዮች ሚኒስትሩን አቶ ከበደ ጫኔን ጠቅሶ ሰሞኑን ባሰፈረው ዘገባ ለግጭቱ የፌዴራል ስርዓቱን ተጠያቂ ማድረግ እንደማይቻል ዘግቧል። በዘገባው መሠረት ፌዴራሊዝም በራሱ የግጭት ምንጭ ነው ብለው የሚያምኑ ተሳስተዋል ይላሉ ሚኒስትሩ። ስህተቱ የሚመነጨው ከስርዓቱ ሳይሆን በስርዓቱ ውስጥ ከታቀፉት ኃይሎች ነው። እነዚህ ኃይሎች ወይ ጠባቦች አለዚያም ትምክህተኞች ናቸው። እነዚህ ኃይሎች ደግሞ ከቀድሞው ስርዓት የመጡ ኋላ ቀር አመለካከቶች ናቸው ብለዋል። የሁለቱ ፓርቲዎች የጽሑፍ መግለጫ መንግሥትን በቸልተኝነትና በዳተኝነትም ይከሰዋል። ወይዘሪት ሀና ዋለልኝ የሰማያዊ ፓርቲ ጽህፈት ቤት ጊዜያዊ ኃላፊ መግለጫውን በንባብ አሰምተዋል።
ከስህተቱ መታረምና መመለስ እንደ ሽንፈት የሚቆጥረው ገዢው ቡድን 100% ህዝብ መርጦኛል እያለ የሚነግድበትን ህዝብ በቂ ጥበቃ ሊያደርግለት ባለመቻሉ ህዝባችን ለሞትና ለስደት እየተዳረገ ይገኛል። ችግሩንም በቸልተኝነት በመመልከቱና በአፋጣኝ ምላሽ ባለመስጠቱ በገንዘብ ሊተመን የማይችል ውድ የሆነው የንጹሐን ዜጎች ህይወት በከንቱ ሊያልፍ ችሏል።
መንግስት ቸልተኛ ሆኗል፣ መፍትሄ ለመስጠትም ዘግይቷል ስትሉ ይህን የሚያሳይ ማስረጃ አላችሁ ወይ ለሚለው የጋዜጠኛ ጥያቄ የመኢአድ ምክትል ፕሬዚዳንት አቶ ሙሉጌታ አበበ ምላሽ ሰጥተዋል።
አንደኛ፣ ይሄ ቸልተኝነት ባይኖር በጊዜው ማስቆም ይቻል ነበር። በመሰረቱ የመንግስት ትዕዛዝ እንኳን ሳይጠብቅ በአዋጅ ስልጣን የተሰጠው መከላከያ ማስቆም ይችል ነበር። ይሄን የመንግስት ትዕዛዝ እንኳን ሳይጠብቅ፣ ምክንያቱም በአዋጅ የተሰጠው ስልጣን አለው መከላከያው። በወቅቱ የብዙ ሰዎች ህይወት ሳያልፍ፣ ብዙ ሰዎች ሳይሞቱ፣ ብዙ ንብረት ሳይወድም፣ ይህን ሁሉ ቁጥር ያለው ህዝብ ሳይሰደድ ነገሩን በቁጥጥር ስር ማዋል ይቻል ነበር። መንግስትም ቸልተኝነት አሳይቷል የምንለው ከዚህ አንጻር ነው። ሁለተኛ፣ በአንድ ሀገር በሁለት በጎረቤት ሀገር እንኳን ግጭት ካልተነሳ በስተቀር ጦር ድንበር ላይ አይቀመጥም። ከድንበር ገብቶ ነው የሚቀመጠው። የዓለም አቀፍም ህግ ነው። የሁለቱ ክልሎች ታጣቂዎች ግን በዚህ ወሰን አካባቢ ምን ሊያደርጉ ተገኙ?
ሁለቱ ፓርቲዎች በአሁኑ ወቅት ለተጎዱ ወገኖች የቁሳቁስና መሰል እርዳታ ለማድረግ እየተዘጋጁ እንደሆኑም አቶ ሙሉጌታ አበበ ገልጸዋል።
የተፈናቀሉ ወገኖች ባለን መረጃ መሰረት በርካታ በሺዎች የሚቆጠሩ ከ40 እስከ 50 ሺህ የሚደርሱ የኦሮሞ ተወላጆች ተመልሰው ወደ ሀረር ስቴዲየም እንደገቡ መረጃዎች አሉ። በስቴዲየም ደግሞ ድንኳን እንኳን ሳይጣልላቸው እንዲሁ በመጠለያ ብቻ በዚህ ክረምት ወቅት እንደምታዩት ሀገራችን የክረምት ሰዓት ነው፣ እየተቸገሩ ያሉበት ነው። የምግብ አቅርቦትም የለም። የጤና ሕክምናም አስፈላጊው ነገር እየተደረገ ስላልሆነ ለእነዚህ ሰዎች ሁሉ ተደራሽ የሆነ እርዳታ እናደርጋለን ባንልም በአቅማችን ግን ለህጻናትና ለሴቶች ቅድሚያ ሰጥተን ሁለቱም ፓርቲዎች ባላቸው አቅም ለመርዳት ዝግጅት እያደረግን ነው የምንገኘው።
ይሁንና መንግስት በበኩሉ የተፈናቃዮችን ብዛት 10,000 ብቻ እንደሆነ የፌዴራልና የአርብቶ አደሮች ልማት ጉዳዮች ሚኒስትሩን ጠቅሶ የኢትዮጵያ ዜና አገልግሎት ዘግቧል። በቅርቡ ቪኦኤ በችግሩ ዙሪያ ያነጋገራቸው የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት የህዝብ ግንኙነትና ሚዲያ ዳይሬክተር ጀነራል አቶ መሐመድ ሰይድ ለተጎጂዎች የሚደረገውን ድጋፍ ዘርዝረው ነበረ።
ከሁለቱም አጎራባች ክልሎች የተፈናቀሉ ወገኖቻችን ስላሉ በአንድ በኩል ተጨማሪ የሆነ የህዝብ መፈናቀል እንዳይኖር ጥብቅ ክትትልና ድጋፍ እያደረገ ያለበት ሁኔታ አለ። በሌላ በኩል ደግሞ ለተፈናቀሉ ወገኖቻችን የሚያስፈልጉ ድጋፎችን ምግብ ነክ ያልሆኑ ህክምናን ጨምሮ የተለያዩ ድጋፎች እየተከናወኑ ያለበት ሁኔታ ነው ያለው።
መያድና ሰማያዊ ፓርቲ በዚህ ግጭት ህይወታቸውን ላጡ ዜጎች የሀዘን ቀን እንዲታወጅም ጠይቀዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
ወደ ቀጣዩ ዘገባ እናልፋለን። የኡጋንዳ ፕሬዚዳንት ለመሆን በህገ መንግስቱ የተወሰነው የ75 ዓመት የዕድሜ ገደብ እንዲራዘም ገዢው ብሔራዊ ትግል ንቅናቄ ፓርቲ ትናንት አሙስ ለፓርላማው ሐሳብ ያቀርባል ተብሎ ሲጠበቅ ነበር። ይሁን እንጂ የገዢው ፓርቲ እቅድ ዋና ከተማዋ ካምፓላ ላይ የተቃውሞ እንቅስቃሴ ገጥሞታል። ተቃዋሚ የምክር ቤት አባላትም ፈጽሞ የማይሞከር ነው የሚሉት። ሀሊማ አቱማኒ ዘገባ ልካለች።
ትላንት ሐሙስ ጠዋት ቀይ የምረቃ ስነ ስርዓት አልባሳት ያጠለቁ የማከሬሬ ዩኒቨርሲቲ ተማሪዎች ቡቡዜላ የተባለ ባህላዊ መሳሪያ እያስጮሁ ገሚሶቹም እያፏጩ በአገሪቱ ቋንቋ ሉጋንዳ አትንካው የሚል መፈክር ሲያሰሙ ነበር። ተማሪዎቹ አይነካ ያሉ መፈክር የሚያሰሙት ህገ መንግስቱን ነው። ፕሬዝደንት ሙሴቬኒ እንዳይነኩት
We shall not allow this indirect dictatorship of President Kaguta Museveni. We are here to defend our rights.
ፕሬዝደንት ካቱጋ ሙሴቬኒ በጃዙር የሚፈጽሙትን አምባገነንነት ልንፈቅድ አንችልም። መብታችንን ልናስከብር ነው የመጣነው። ፕሬዝደንት ሙሴቬኒ ምንም ተስፋ እንዳይኖረን አድርገውናል። የገዢው NRM ፓርቲ ንጉሳዊ አስተዳደር መብታችንን ገፎናል። ስለዚህ መከላከልና ህገ መንግስታችንን ለማስከበር መታገል አለብን።
ትላንት በተመሳሳይ ጊዜ የዩጋንዳ ገዢ ፓርቲ National Resistance Movement ተወካዮቹ በህገ መንግስቱ ላይ የተቀመጠው የፕሬዝደንቱ የእድሜ ገደብ 75 ዓመት ነው የሚለውን ለማሻሻል ሲዘጋጁ ነበር እና የተማሪዎቹ አላማ በሰልፍ ወደ ምክር ቤቱ ለማምራትና ተቃውሞ ለማሰማት ነው። ተማሪዎቹ ወደ ፓርላማው ቅጥር ግቢ ሳይደርሱ ግን አድማ መታኝ ፖሊሶች አስለቃሽ ጭስ በመርጨትና በድብደባ በተኗቸው። ፕሬዝደንት ዩዌሪ ሙሴቪኒ እንደ አውሮፓ አቆጣጠር በ1986 ዓመተ ምህረት ነው ስልጣን የያዙት። ለ31 ዓመታት ገዙ ማለት ነው። አንድ ፕሬዝደንት ከ75 ዓመት ዕድሜ በላይ መመረጥ አይችልም የሚለው የህገ መንግስቱ አንቀጽ ከተሻሻለላቸው ግን ከ4 ዓመት በኋላ እንደ አውሮፓ አቆጣጠር በ2021 በሚካሄደው ምርጫ ሊወዳደሩ ነው። በአገሪቱ ህገ መንግስት አንድ አንቀጽ እንዲሻሻል ለምክር ቤት የሚያቀርበው አቃቤ ህግ ነው። ባለፈው ሳምንት ግን ገዢው ፓርቲ አንድ አባሉ መጀመሪያ ከምክር ቤት ራሱን የማግለል ፍቃድ ጠይቆ እንደ ግል አባል በህገ መንግስቱ ላይ የፕሬዝደንቱን እድሜ የሚጠቅስ አንቀጽ እንዲያሻሽል ይጠይቃል አለ። ምክትል አቃቤ ህግ ጀነራል ሙሰጌኒ ራኩታና እንደማይከላከሉ ለአሜሪካ ድምጽ ራዲዮ ገልጸዋል።
We are not interested in taking it over because we trust the private member.
እኛ ልንወስደው አንፈልግም፣ ምክንያቱም የምክር ቤት አባሉ እንደ ግለሰብ እንዲሁም ፓርላማው እንደ ተቋም ጉዳዩን በደንብ ይዙታል ብለን ስለምንተማመንባቸው ነው። እኛም እንደ ካቢኔ ድጋፍ ብንሰጣቸው ስህተት የለውም።
ካለፈው ሳምንት ጀምሮ ጸጥታ አስከባሪዎች በአገሪቱ ዋና ከተማ ካምፓላ በብዛት ተደልድለዋል። በዚህም ምክንያት የተቃዋሚ ፓርቲ አባላት በማስፈራራት ሙከራ መንግስትን እየከሰሱ ነው። የሀገሪቱ ምክር ቤት ህንጻ በከፍተኛ ጥበቃ ስር የሚገኝ ሲሆን አያሌ የተቃዋሚ ፓርቲ አባላት ከህንጻው ፊት ለፊት በፖሊሶች እንደተያዙ የቪኦኤ ጋዜጠኛ ዘግባለች። ተቃዋሚ ፓርቲው አንዳንድ አባላቱ ከየቤቶቻቸው እንዳይነቃነቁ መታዘዛቸውንም ገልጿል። ትላንት ሐሙስ ፓርላማው ሲከፈት ግን የተቃዋሚዎች ጣምራ መሪ ዊኒ ኪዛ ንግግር አደረጉ።
I would want to ask that government comes up with an explanation as to why there was siege.
ፓርላማው በምን ምክንያት እንደተወረረ መንግስት እንዲያብራራ ልጠይቅ ፈልጋለሁ። የተከበሩ አፈጉባኤ፣ እዚህ ያሉት አንዳንድ የምክር ቤት አባላት መኖሪያ ቤታቸው ተከቧል። እኔም የምናገረው እንደ ሰለባ ነው።
ኪዛ ንግግር ካደረጉ በኋላ ግን የገዢው ፓርቲ ተወካይ ሉዋማ ካዚ መልስ እንዲሰጡ ተጠየቁ። እርሳቸውም መነጋገር ሲጀምሩ ህግ አውጪዎቹ ማፏጨትና ንግግራቸው እንዳይሰማ ማዋከብ፣ አንዳንዶቹም የሀገሪቱን ብሔራዊ መዝሙር ማሰማት ጀመሩ።
The police have more information.
የምክር ቤቱ ምክትል አፈ ጉባኤ ጥቅጥቅ ባለው በአባላት በተሞላው ምክር ቤት ውስጥ ጸጥታ ማስከበር ተሳናቸው።
ውጥረት የፈጠረው ችግር ዛሬ የለም። ደግሞም ጉዳዩ በተገቢው ሂደት መፍትሄ የሚያገኝ ይሆናል። ግን ጉዳዩ አንድምታዎችን አስከትሏል። ስለሆነም በተቀስቀስኳቸው ሁለት ተላልቅ ችግሮች ምክንያት አባላቱ አንቀመጥም ብለዋል። አፈጉባኤውም አንቀመጥም የሚሉትን አባላት ወንበራቸውን ያዙ ማለት አልፈለጉም። ስለዚህ ጉባኤው ተበትኗል። ማክሰኞ በስምንት ሰዓት እንሰበሰባለን።
ገዢው ፓርቲ የፕሬዝደንታዊ እድሜ ገደብ መሰረዣ ሐሳቡን ትላንት ሳያቀርብ ቀርቷል። በሚቀጥለው ሳምንት ሊያቀርብ እቅድ ይኖረው እንደሆነም አልተነገረም። ተቃዋሚ የምክር ቤት አባላት በበኩላቸው ድል አደረግን ብለው ተደስተዋል። ከፓርላማው እየዘመሩ የወጡት ተቃዋሚ አባላቱ ለጋዜጠኞች ህገ መንግስታችንን ሳናስነካ የምንውልበት እያንዳንዷ ቀን የድል ቀን ነች ብለዋል።
ትዝታን አመሰግናለሁ። የኡጋንዳ የፕሬዝዳንት ዕድሜ የ75 ዓመት ገደብ እንዲሰረዝ ገዢው ፓርቲ ይጠይቃል የተባለውንና ተቃዋሚዎች ደግሞ አይቻልም ያሉበትን ዘገባ ነው ያሰማችን። አሁን ወደ ሁለተኛው የፕሮግራም አጋማሽ ተሸጋግረናል። ሰዓታችን በኢትዮጵያ አቆጣጠር ከምሽቱ 3 ሰዓት ከ32 ደቂቃ ነው። አፍሪካ በጋዜጦች አዘጋጅና አቅራቢ አዳነች ፍሳይ።
አፍሪካ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪካ ከተጻፉት የተወሰኑትን ጨምቆ ያቀርባል። ፕሬዚደንት ትራምፕ አፍሪካውያን መሪዎችን ለምሳ ጋብዘው አነጋገሩ፣ የሶማሊ ክልልና የኦሮሚያ ክልል ባለሥልጣኖች ጣት መቀሳሰር ሁኔታዎችን ሊያባብስ ይችላል ተባለ፣ ኢትዮጵያ ያለው የአሜሪካ ኤምባሲ መግለጫ የሚሉትን ርዕሶች ነው በዛሬው ቅንብራችን የምንመለከተው። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ባለፈው ረቡዕ በተባበሩት መንግስታት ድርጅት ጠቅላላ ጉባኤ ጎን ከአፍሪቃ መሪዎች ጋር ተገናኝቶ መነጋገራቸውን የዋሽንግተን ፖስት ጋዜጣ ድረገጽ ዘግቧል። ይህን ግብዣ በማስተናገዴ የኮትዶቫር፣ የኢትዮጵያ፣ የጋና፣ የጊኒ፣ የናሚቢያ፣ የናይጄሪያ፣ የሴኔጋል፣ የኡጋንዳና የደቡብ አፍሪቃ መሪዎች ጋር በመገናኘቴ ትልቅ ክብር ይሰማኛል። በተለይም የአፍሪቃ ህብረትን የወከሉት ፕሬዚደንት ኮንዴን ማመስገን እፈልጋለሁ ማለታቸውን የዋሽንግተን ፖስት ጋዜጣ ድረገጽ ጠቅሷል። እዚህ ክልል ውስጥ በኢኮኖሚ በሰብአዊ አያያዝና በጸጥታ ጉዳዮች ሰላምንና ብልጽግናን ለማራመድ የሚችሉ አጋሮች ይታዩኛል። ራስን ለመቻል ቆርጠው ከተነሱትና በአፍሪቃና በዩናይትድ ስቴትስ የሥራ ዕድል ለመፍጠር ከሚችሉት አጋሮች ጋር የኢኮኖሚ ትብብራችንን ለማስፋት ተስፋ እናደርጋለን። አፍሪቃ ትልቅ የንግድ መሠረት አላት። ወደ ሀገሮቻችሁ ሄደው ሀብታም ለመሆን የሚሞክሩ ብዙ ጓደኞች አሉኝ። እንኳን ደስ ያላችሁ ላለሁ። አፍሪቃ የተለያዩ ግዙፍ ገበያዎችን የሚወክሉ የንግድ መሠረት ስላላት የአሜሪካ ኩባንያዎች መሄድ ያለባቸውና ለመሄድ የሚፈልጉት አህጉር ነው። ደቡብ ሱዳንና ኮንጎ ስለሚካሄዱት ግጭቶች በቅርብ እየተከታተልን ነው። እጅግ አሳስቦናል። ይህን መቅሰፍት ለማቆም በሚደረገው ጥረት ውጤት ሊያስገኝ የሚችለው በአፍሪቃ የተመራ የሰላም ሂደትና የሁሉም ወገኖች ቀና ፍላጎት ነው። በዚህ ጉዳይ ላይ በታታሪነት እየሰራችሁ መሆናችሁን አውቃለሁ። በዚህ ጥረታችሁ እንዲረዱም በተባበሩት መንግስታት ድርጅት የዩናይትድ ስቴትስ አምባሳደር ኒኪ ሄሊ አፍሪካ መጥተው ስለ ግጭቱ አፈታት ጉዳይ እንዲነጋገሩ፣ በተለይም አስቀድሞ ማስወገድ ስለሚቻልበት ጉዳይ እንዲመክሩ እልካቸዋለሁ ሲሉ ለአፍሪካ መሪዎች እንደገለጹ የዋሽንግተን ፖስት ጋዜጣ ድረገጽ ዘግቧል። የብሪታንያ የዜና ስርጭት ኮርፖሬሽን ቢቢሲ ድረገጽ ላይ የወጣ ዘገባ በበኩሉ ከቅርብ ጊዜያት ወዲህ በኦሮሚያና በሶማሊያ ክልሎች መካከል በተከሰተው ግጭት ብዙ ሰዎች መሞታቸውን፣ በብዙ ሺህ የሚቆጠሩ ሰዎች ከሶማሊያ ክልል ለመሸሽ መገደዳቸውን ገልጿል። የኦሮሚያ ክልል ቃል አቀባይ አቶ አዲሱ አረጋ ከተገደሉት 18 ሰዎች 12ቱ ከሶማሊ ክልል መሆናቸውን ተናግረዋል ካለ በኋላ የቢቢሲው ድረገጽ ላይ የወጣው ጽሑፍ የሶማሊ ክልል አስተዳደር ግን አዋዳይ በተባለችው የኦሮሞ ክልል ከተማ ከ30 በላይ የሶማሊ ክልል ተወላጆች ተገድለዋል ማለታቸውን ጠቁመዋል። በግጭቱ ምክንያት ቢያንስ 55,000 የሚሆኑ ሰዎች ከመኖሪያቸው ተፈናቅለው በምስራቃዊቷ ከተማ ሐረር በሚገኘው ስታዲየም ላይ መስፈራቸውን፣ ሌሎች ደግሞ በፖሊስ ጣቢያዎች እንደተጠለሉ አቶ አዲሱ መናገራቸውን ዘገባው ጠቅሷል። ባለፉት የካቲትና መጋቢት ወራት በደቡባዊ ኦሮሚያ በሚገኘው ነገሌ ቦረና ላይ በሶማሊ መንግስት የሚደገፍ ልዩ ኃይል ከገባ በኋላ በብዙ መቶዎች የሚቆጠሩ ሰዎች እንደተገደሉ ተዘግቦ ነበር። ኦሮሞዎች የወቅቱን ጥቃት የሚያስተባብሩት ልዩ ፖሊሶች ናቸው ይላሉ። የሶማሊ ክልል አስተዳደር በበኩሉ ክሱን አልቀበልም ብሏል። በኦሮሚያ አስተዳደር ያሉ ከፍተኛ ባለስልጣኖች የኦሮሞ ነጻነት ግንባር ደጋፊዎች ናቸው ይላሉ። ኦነግ ደግሞ በኢትዮጵያ መንግስት በአሸባሪነት የተመዘገበ ድርጅት ነው ሲልም አስረድቷል። በሁለቱ አጎራባች ክልሎች መሃል ግጭት ማካሄድ የሚዘወተር ቢሆንም ከፍተኛ ክልላዊ ባለስልጣኖች በአደባባይ ጣት መቀሳሰራቸው ከዚህ በፊት ያልታየ ነገር መሆኑንና ነገሮችን ሊያባብስ እንደሚችል ቢቢሲ ድረገጽ ላይ የወጣው ጽሑፍ ጠቅሷል። ከ420 በላይ በሆኑ ቀበሌዎች የማንነት ላይ ለመወሰን እንደ አውሮፓ አቆጣጠር በ2004 ዓ.ም ከ13 ዓመታት በፊት ማለት ነው ህዝበ ውሳኔ ተካሂዶ 80% የሚሆነው ለኦሮሚያ ተሰጠ። ከዚያ በኋላ በአስር ሺዎች የሚቆጠሩ የሶማሊ ተወላጆች ሊከተል በሚችለው ነገር ሰግተው ከአካባቢው እንደሸሹ ተገልጿል። ህዝበ ውሳኔውም እስካሁን ባለው ጊዜ በተግባር ላይ አልዋለም። ለወቅቱ ግጭት ምክንያት የሆነውም ይህ ነው ይላል የቢቢሲ ድረገጽ ላይ የወጣው ጽሑፍ። ጽሑፍ አያይዞም ግጭቱ ሊስፋፋ ይችል ይሆን የሚል ጥያቄ ከቀረበ በኋላ ሁለቱ ማህበረሰቦች አርብቶ አደሮች በመሆናቸው ለከብቶቻቸው ግጦሽ ፍለጋ ድንበሮችን የሚሻገሩ በመሆናቸው ድንበሮቻቸውን በግልጽ ለማካለል ከባድ ይሆናል። በዛም ላይ ከአጎራባች ሀገሮች ህዝቦች ጋር የዘር ግንኙነት ስላላቸው ግጭቱ በቀላሉ ሊስፋፋ ይችላል ሲል ጽሑፉ ያወሳል። የኢትዮጵያ ጠቅላይ ሚኒስትር ኃይለማርያም ደሳለኝ የክልሉ የጸጥታ ኃይሎች ከድንበር አካባቢዎች እንዲወጡ አዘው ዋና መንገዶቹ በፌዴራል ፖሊሶች እንዲጠበቅ ማድረጋቸውን በቢቢሲ ድረገጽ ላይ የወጣው ጽሑፍ አስነብቧል። የኒውስዊክ ድረገጽ ደግሞ ዩናይትድ ስቴትስ ለምንድን ነው ስለ ኢትዮጵያ ጉዳይ ያሳሰባት በሚል ጥያቄ ባወጣው ዘገባ ኢትዮጵያ ከአፍሪቃ ዋናዋ የዩናይትድ ስቴትስ አጋር ነች፣ የኢትዮጵያ መንግስት በጸጥታና በጸረ አሸባሪነት ትግል ከአሜሪካ ጋር ሲተባበር ቆይቷል፣ በምላሹም ኢትዮጵያ ከዩናይትድ ስቴትስ በምታገኘው ረድኤት ትጠቀማለች። ዩናይትድ ስቴትስ አምና 809 ሚሊዮን ዶላር ለኢትዮጵያ ለመስጠት ቃል ገብታለች። ይሁንና አዲስ አበባ ያለው የዩናይትድ ስቴትስ ኤምባሲ በሀገሪቱ ትልልቅ በሆኑት በኦሮሚያና በሶማሊያ ክልሎች ድንበሮች አካባቢ የሚካሄደው የዘር ግጭትና ሰፊ ይዘት ያለው መፈናቀል አሳስቦኛል የሚል መግለጫ አውጥቷል። የኢትዮጵያ መንግስት ለግጭቱ ግልጽ የሆነ ምርመራ አካሂዶ ጥፋተኛ ሆኖ የተገኙትን ተጠያቂ እንዲያደርግ፣ ማህበረሰቦቹም ለግጭቱ ሰላማዊ መፍትሄ እንዲፈልጉ ምህዳር እንዲያገኙና እንዲበረታቱ ያስፈልጋል ሲል የዩናይትድ ስቴትስ ኤምባሲ መግለጫ ጥሪ ማድረጉን የኒውስዊክ መጽሔት ድረገጽ ገልጿል። ሁለቱም ወገኖች እርስ በራሳቸው እየተካሰሱ በመሆናቸው መነሻው ምን እንደሆነ ግልጽ አይደለም ይላል የኒውስዊክ ዘገባ። የኢትዮጵያ ጠቅላይ ሚኒስትር ኃይለማርያም ደሳለኝ የክልሉ የጸጥታ ኃይሎች ከድንበሩ አካባቢ ወጥተው ፌዴራል ፖሊስ በሁለቱም ክልሎች ድንበሮች ያሉትን መንገዶች እንዲጠብቁ ማስታወቃቸውን የኒውስዊክ ድረገጽ ላይ የወጣው ጽሑፍ አስነብቧል። አድማጮች፣ የዛሬው አፍሪካ በጋዜጦች ዝግጅታችን እዚህ ላይ ያበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆዩን።
አድማጮች፣ የምትከታተሉት በ19ና በ22 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ አማርኛ ቋንቋ አገልግሎት የሚተላለፈውን ስርጭት ነው። ዝግጅታችን ይቀጥላል። አሁን እሰጥ አገባ በኢትዮጵያ ወቅታዊ የፖለቲካ ይዞታ ዙሪያ በቅርቡ የተጀመረ ተከታታይ ክርክር የመጨረሻ ክፍል ነው። እሰጥ አገባ ለምሽቱ ይዞ የቀረበው በቅርቡ የወጣውን የቀን ግብር ግምት ተከትለው በተለያዩ የሀገሪቱ ክልሎች የተነሱትን ተቃውሞዎችና አያያዝ በአንድ ጎራ፣ የኢትዮጵያ መንግሥት በበኩሉ ደረስኩበት ያለውንና በመፍትሄ አማራጭነትን ወስደዋለሁ የሚለውን ደግሞ በሌላው ለመገምገምና የሁለት ወገኖች ሐሳቦችን ለመቃኘት ይጥራል። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው። በቀደመው ክፍል ክርክር በተነሳና በእንጥልጥል ባደረ ጥያቄ ይጀምራል። በቅድሚያ ግን ተከራካሪዎቹ ራሳቸውን ያስተዋውቃሉ።
ግዛው ለገሰ እባላለሁ። የምሰራው የአንድ አይቲ ድርጅት ዳይሬክተር ነኝ። ዋሽንግተን ዲሲ ሆኜ ነው የማወራው። ሜሪላንድ ነው የምኖረው።
እኔ ሊያስክደ እባላለሁ። አዲስ አበባ ነው የምኖረው። ባጭሩ የልማታዊ መንግስት አስተሳሰብ ደጋፊ ነው።
ሁለታችሁንም አመሰግናለሁ እንግዶቼ። በሀሳቦቻችሁ ሰፊ ርቀት የሚታይ ቢሆንም ቀጣዩን አቅጣጫ የሚመለከቱ ጭብጦች ፈንጠቅ እንድታረጉ የጠቅላይ ሚኒስትር ኃይለ ማርያም ደሳለኝን አንድ አስተያየት እንስማና የሁለታችሁንም ሀሳብ እቀበላለሁ።
በቅርቡ ሱዳን ነበርኩ። አብዛኛው ሱዳን የሚገባ ቡና ኮንትሮባንድ ወደ ማዕከላዊ ገበያ 50% የሚሆነው ነው የሚመጣው ወይ 60% የሚሆነው ነው የሚመጣው። ሌላው እየሄደ ያለው ይሄን የሚያስኬዱት አንድ እግር ማዕከላዊ ገበያ፣ አንድ እግር ሱዳን ላይ ያስቀመጡ ሰዎች ናቸው። ሁለቱንም የሚሰራው አንድ ሰው ነው ወይ ደግሞ አንድ ቡድን ነው። ስለዚህ እሱን እናስተካክል የሚል እምነት አለ። ባይሆንም ግን እናስተካክላለን። አንድ ጠንካራ የኮንትሮባንድ ቲም አቋቁም ያለው አከርካሪ ሰብረንም ቢሆን እናስተካክላለን። በልመና ብቻ የሚሆን ነገር እንደሌለ ይታወቃል። በንግድ ላይ አሁን እያጠናን ነው ያልኩት ከዚህ ተነስቶ ነው። እጃችሁን ሰብሰብ፣ ኋላ ልጄ፣ ባለቤቴ፣ ንብረቴ የሚባል ነገር የለም።
እንግዲህ ደረስንበት ያሉትን ችግር ገልጠዋል። በተመሳሳይ አካላት በኮንትሮባንድም በህጋዊ ገበያ የሚቀርብ ምርት ቡናን ነው በዚህ ንግግራቸው የጠቀሱት። እየፈጠረ ያለውን ችግር እና ይህንንም ለማቃናት ያሰቡትን ይገልጻሉ። እሱ ላይ ብዙ ጊዜ ማጥፋት የሚፈልግ አይመስለኝም። ቋንቋው ላይ ነው እንደ ችግር ብዙዎችን እያነጋገረ ያለ። የመንግስት ጠንካራ አቋምን ለመግለጽ ይችላል። አከርካሪ እንሰብራለን ነው የሚሉት። ምን ማለት ነው አቶ ኤልያስ?
አሁን ትልቁ ነገር ምንድን ነው? ለምን ሳያቅ ተሳስቶ ስህተት የሚፈጽም ሰው ማስተማር ነው ትልቁ መፍትሄ። ተደራጅቶ ቡድን ፈጥሮ አምኖበት ለሚከፍለው ዋጋ ለመክፈል ዝግጁ ሆኖ ያጭበረብር የመጣ ኃይል ደግሞ ስቲክ የመጠቀም የመንግስት ህግን የማስከበር የመንግስት ግዴታ ነው። ስለዚህ ጠቅላይ ሚኒስትር ኃይለማርያም ደሳለኝ ይህን ማለታቸው ይሄ ዳይሬክት የሚያደርገው ለአጠቃላይ ህዝብ ፎርዶስ ስቲክ ለሚያስፈልጋቸው ሱዳን ድረስ ተደራጅተው ቡናን ሀገር ውስጥም ውጭም በኮንትሮባንድ እንዲሸጥ የሚያደርጉና ሀገሪቷ ኢኮኖሚ ላይ ተጽዕኖ በማሳረፍ ስርዓት አልበኝነት እንዲስፋፋ መንግስት ህዝብ በኑሮ ውድነት እንዲሰቃይ የሚያደርግ ህዝብን በመንግስትነት እንዳይኖሩ የሚያደርጉ ኃይሎችን ማስጠንቀቂያ መስጠት፣ ጉልበት መጠቀም ህጋዊ ነው። ምክንያቱም በህግ ላይ ሰው ወንጀል ሲፈጽም ይታሰራል፣ ከመጨረሻውም ውሳኔ ሊወሰንበት ይችላል እንደ ጥፋት ማለት ነው።
ጥያቄዋን በጣም በቁንጽል እንውሰዳትና ኃይልን ማሳየት የመንግስት ጠባይ የሚመስል ያከራከረውና ያነጋገረውን ጉዳይ ነው የመዘዝኩት። እነኚህ አሁን የተባሉት ስራዎች የፈጸሙ ቡድኖች ማስረጃ ከተረጋገጠባቸው በህግ እንዲጠየቁ ማንም ሰላማዊ ዜጋ መፈለግ አለበት። በማስረጃ እስከተረጋገጠ ድረስ በህግ ሂደት በጣም አስፈላጊ ይመስለኛል ማስረጃ የሚለው። ከዛ ባለፈ ግን አከርካሪን ሰብራለን። ይሄ የቁጣ የኃይል የተለያየ አካላትን ለሁሉም ጥያቄ ለሁሉም ነገር መፍትሄው ኃይል ብቻ የሚመስልበትን በተደጋጋሚ ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ የሚናገሩበት ዘይቤ ነው። ስለሱ ነው አስተያየት እንዲሰጡ የፈለኩት።
አሁን ግዴለሽነት አለ። አሁን መንግስት ህግን የማስከበር ግዴታ አለበት። ሰዎች ግን በመዋቅምን ባለመዋቅ ሊያጠፉ ይችላሉ። ለምሳሌ ኮንትሮባንድ ነጋዴ ሊኖር ይችላል። ለምሳሌ ድሬዳዋ ድሮ የሚነግደውም ዝም ብለህ እያንዳንዱ አንድ አይነት እንትን አጥም። ግን ሱዳን ድረስ ተደራጅቶ ስርዓተ አልበኝነት እንዲስፋፋ በመንግስት ላይ ትንሽ መንግስት ፈጥሮ እየሰራ ያለ እስከ ሱዳን ድረስ ኔትወርኩን ዘርግቶ ያን ኃይል ማስፈራሪያ ደረሰበት ብሎ የሚከራከር እኔ ያለ አይነት
አቶ ግዛው
የአቶ ኃይለ ማርያምን ንግግር ስሰማ አንድ ሶስት ነገሮች ናቸው የተሰሙኝ። በመጀመሪያ አቶ ኃይለ ማርያም በተናገሩት አቶ ኤልያስ እንዲያውም ደስ ብሏቸው ነው አሁን የመለሱት። ምክንያቱም አቶ ኃይለ ማርያም ያደረጉት መለስ ዜናዊ ይል የነበረው ነው። ትዝ ይል እንደሆን መለስ ዜናዊም እጅ ቆርጣለሁ ጣት ቆርጣለሁ ያለበት ጊዜ ነበር። ሁለተኛ በጣም ኢምፖርታንት የሚመስለኝ ነጥብ ምንድን ነው? የአቶ ኃይለ ማርያም ንግግር ወይንም መለስ በጊዜው የሚያደርጋቸው የነበሩ ንግግሮች የስርዓቱን ማንነት ይገልጻል። በዲሞክራቲክ ስርዓት የሚያምን ሰው ከህዝብ ይሁንታ አገኛለሁ ድምጽ እጠይቃለሁ የሚል ህዝብ አይሳደብም። እንደዛ ስብሰባ ውስጥ ያሉ ሰዎች እጃችሁን መሰብሰብ አለባችሁ እንቆርጣችኋለን የሚል አይደረግም። ነገ ወጥተህ ያንኑ ሰው እድል ስጠኝ እኔ ልምራህ እኔ ምረጥ ይላል። የሚያሳየው እነዚህ ሰዎች ዋነኛውና ብቸኛው መሳሪያቸው ጉልበት መሆኑን የማሳያ ነው። በሶስተኛ ደረጃ አቶ ኃይለ ማርያም የሚያሳዩት ምንድን ነው? ያለው አገዛዝ በሰላማዊና በማግባባትና ህዝቡን በማሳመን መግዛት አለመቻሉና ብቸኛው መንገድና ያላቸው የቀረው አማራጭ መንገዳቸው ጉልበት መሆኑን ነው የሚያሳየው። ጉልበት ደግሞ የትም አይወስዳቸውም፣ ሌሎችም ጉልበት እንዲያወጡ ይፈጥራል፣ አገሪቷን አዙሪት ውስጥ ያስገባል። የአቶ ኃይለ ማርያም ንግግር ስርዓቱ ያለበትን አጣብቂኝ የሚያሳይ ነው።
መልካም አቶ ኤልያስ፣ ህግ የበላይነት በሚከበርበት ሀገር ውስጥ በህግ መጠየቅ አንድ ነገር ነው፣ በኃይል መግለጽ ኃላፊነት አይደለም ወይ? አንድ መሪ ኃላፊነት የለበትም ነበር ወይ ነው ጥያቄው። ለማንኛውም የመጨረሻውን ጥያቄ ለሁለታችሁም በአጫጭሩ እድል ልስጥ። በግራና ቀኝ የምታነሷቸውን ሀሳቦች በቃኛችሁባቸው መንገዶች ተመልክታችኋል። ወደፊት የሚያራምድ አቅጣጫ መፍትሄ አለ ብላችሁ ታስባላችሁ ወይ? ለአገር ዘለቄታ፣ ለህብረተሰብ ደህንነት፣ ለዲሞክራሲያዊ ስርዓት ግንባታ እንዲህ መሆን አለበት፣ መንገዱ ምንድን ነው? አቶ ኤልያስ።
ኦኬ፣ ከዚህ አዘቅጥ መውጫ ወይም ከዚህ ነገሮች ላይ መውጫ የሚለው ኢህአዴግ በትክክል 93 ጀምሮ በጽሁፎች የሚገልጸው ኢትዮጵያ ውስጥ የፖለቲካል ኢኮኖሚ የኪራይ ሰብሳቢነት የሌብነት ፖለቲካል ኢኮኖሚ በልማታው የፖለቲካል ኢኮኖሚ ላይ አፐር ሃንድ ይዟል። ኢትዮጵያ ውስጥ ሌብነት የኪራይ ሰብሳቢነት አመለካከት የበላይነት አለ። ያ ማለት ያሸንፋል አይደለም። የኢህአዴግ መስመር በልማታዊ መስመር እንደሚሸነፍ ያው የዳያሌክቲክስ ህግ ነው። የኪራይ ሰብሳቢ ኃይል የበላይነት አመለካከትም በተግባርም አለ ተብሎ በድርጅት ጽሁፎች የተገመገመ ጉዳይ ነው። ከዚህ መውጫው ደግሞ ምንድን ነው? ፖለቲካል ኢኮኖሚ የልማት የበላይነት እንዲያገኝ ማድረግ ነው። ይህን ለማድረግ ህዝቡ የራሱ አስተዋጽኦ አለው። ህዝቡ ሌቦችን ያውቃል፣ ግብር የማይከፍሉ ሰዎች ያውቃል፣ ትንሽ ሱቅ ከፍተው በአመት መኪና ቤት የሚሰሩ ሰዎች ያውቃል። እሱ በደህንነት እንዲኖር የሚያደርጉት እነዚህ ሰዎች በሚዘርፉት መሆኑን አውቆ የዚህ ኃይል ተባባሪ አለመሆንና ሌብነትን በባህላችን ሲሻራልና ሲሻር ይቆጫዋል አይነት እነዚህ ነገሮችን ማለት በአመለካከት ዘራፊነትን ሌብነትን እየተቃወመ እንዲሄድ ማድረግ፣ መንግስትም በዚህ ኃይል ላይ ከውስጥ ከውጭ ባለው ኃይል ላይ ቁርጠኝነት በማሳየት ፖለቲካል ኢኮኖሚ እንዲቀየር ማድረግ ነው። የኢትዮጵያ ተቃዋሚዎችም እንደ ድል ሆኖ ተሳታፊ ባይሆኑም በውስጣቸው ያሉ የሌብነት ባህሪ ያላቸው የፖለቲካል ሙስና ተቃዋሚ ድርጅ በመጠቀም የሚነግሱ ብዙ አሉ። የህዝብን ጥያቄ ያጃመኑ ማለት ነው። ህዝብ የሚጠይቀውን ጥያቄ ከፖለቲካ ትርፍ ለማግኘት ብሎ በመጠበቅ የሚገቡ የፖለቲካል ኢኮኖሚ እንዳይቀየር የሚጥሩ ተቃዋሚዎች፣ ነጻ ሀሳብ አራማጅ የሆኑ ግለሰቦች፣ ሚዲያው ራሱ ሌብነትን በሚያወግዝ ዳይሬክሽን ብሄድ ፖለቲካል ኢኮኖሚ ይቀየራል።
አቶ ግዛው፣ የመጨረሻው እድል እርስዎ ነው። ከውጥንቅጡ መውጫ ዘላቂ ሰላምና ዲሞክራሲ ሊመጣ የሚችልበት መንገድ ምንድን ነው ተጨባጩ ይላሉ?
በመጀመሪያ አቶ ኤልያስን አመሰግናለሁ ሞቅ ያለ ክርክር ስላደረግን። ለእኔ የኢትዮጵያ ሁኔታ የኢኮኖሚክ ጥያቄ ብቻ አይደለም። አገራችን እንደ አንድ አገር ትቀጥላለች አትቀጥልም የሚለው መስቀለኛ መንገድ ላይ ያለን ይመስለኛል። በየቦታው በተለያዩ ምክንያቶች የሚነሱ እንቅስቃሴዎች፣ ትግሎች፣ ተቃውሞዎች፣ አመጾች አቶ ኤልያስ እንዳረጉት እንደ አገር ሳይሆን ህዝባዊ ወያኔ አርነት ትግራይ በደነገገው ህገ መንግስት መሰረት በዘር ተከፋፍለን እርስ በርስ በጠላትነትን የምንተያይበት ሁኔታ ስለተፈጠረ የሚነሱት የኢኮኖሚ ጥያቄዎች ወይንም የሌሎች የአስተዳደር ጉድሎቶች ዞሮ ዞሮ መጨረሻቸው ወይንም የሚያርፉበት ቦታ የአገሪቷን አንድነት የሚያናጋ ቦታ ላይ ደርሷል። ይህንን ለመቅረፍ የምንችለው እኔ እንደሚመስለኝ በመጀመሪያ ደረጃ አቶ ኤልያስን ቤታቸው ሲገቡ በጥሞና በአክብሮት ነው መጠየቃቸው እንዲያስቡበት ፈልጋለሁ። እኛ ልክ ነን፣ 26 ዓመት አሸንፈናል፣ 40 ዓመት አሸንፈናል፣ ያሸነፍነው ትክክል ስለሆነ ነው፣ መስዋዕት ከፍለናል ከሚለው አስተሳሰባቸው ትንሽ ፈቀቅ ብለው አዎ እኔ ልክ ነኝ ግን ሌሎችም ልክ ይሆናሉ፣ ስለዚህ እስኪ እንደ አገር እናስብ ከተባለ ስርዓቱን ጭምር ለመቀየር የሚፈልጉ ብዙ ኢትዮጵያውያን ኦሮሞዎች፣ አማሮች፣ ጉራጌዎች፣ ከምባታዎች፣ ሶማሌዎች አሉና እነሱም ጋር ኃይል የሌለበት በጠረጴዛ ቁጭ ብለን እንምከር። ምንም ትክክል በሆንም ባልሆንም አቶ ኤልያስ ራሳቸው መናገር ያለባቸው የኛ አይዲዮሎጂ ልክም ይሁን አይሁን ኢትዮጵያ ውስጥ በጠነ ሰፊ የሆነ የተቃውሞ እንቅስቃሴ አለ። ይሄንን ለመግታት ሰላማዊ የሆነ ሽግግር እንዲኖር ሁላችንም ብዙ ጉዳት ሳንከፍል ወደሚቀጥለው ስርዓት እንድንሄድ የኢትዮጵያ ሕዝብ እንዲበለጽግ ዲሞክራሲ እንዲኖረው ነጻነት እንዲኖረው የመጀመሪያው ስራ መሆን ያለበት እርቅ ነው። እርቅ ግን ስንመጣ ሁላችንም ከቂም በቀል ነጻ ሆነን ያለፉ ቁስሎችን ይቅር ለማለት ተዘጋጅተን በትናንትናው ቁስላችን ሳይሆን በነገ ተስፋችን ላይ ሰንቀን አብረን በመስራት ነው። ካልሆነ ግን ህዝባዊ ወያኔ አርነት ትግራይ ይወድቃል። ኢትዮጵያ እንደ ሀገር የመቀጠል ያለመቀጠሏ ነገር ትልቅ ጥያቄ ውስጥ ይገባል። ግን እኔ እርግጠኛ ነኝ በኢትዮጵያ ህዝብ፣ ኢትዮጵያ ውስጥ ባሉ ዜጎች፣ ተማሪዎች፣ አስተማሪዎች፣ እናቶች፣ እህቶች፣ ወንድሞች፣ ኢቭን ከሻለቃ በታች ባሉ የመከላከያ ሰራዊት አባሎች ኢትዮጵያዊነታቸውንና ማንነታቸውን የሚያውቁ ስለሆነ የወደፊት ኢትዮጵያ እጣ ፈንታ ጥሩ ይሆናል ብዬ አስባለሁ። ለዚህ ግን ኢህአዴጎች፣ ኢህአዴግ ካድሬዎች፣ አመራሮች ቁጭ ብለው አስበው እርቅን ሁኔታ ቢያመቻቹ ጥሩ ነው እላለሁ።
መልካም። የእርቅ መንገድ መመቻቸት አለበት ነው የእርሶም የድምዳሜ ቃል አቶ ግዛው? ክርክሩ ይቀጥላል። አቶ ግዛው ለገሰ ከዚህ ከዋሽንግተን ዲሲ፣ አቶ ኤልያስ ግደይ ከአዲስ አበባ ለጊዜያቸው አመሰግናለሁ። እግዜር ይስጥልኝ። መልሼ እንደማገኛችሁ ተስፋ አደርጋለሁ።
ደህና አሁን አቶ ኤልያስ።
እሺ አቶ ግዛው ደህና ደ
ይህ የአሜሪካ ድምፅ ራዲዮ ጣቢያ አማርኛው አገልግሎት ነው። አሉላና እንግዶቹ እናመሰግናለን። ወደ መጨረሻው ቅንብር እናልፋለን። በውጭ ሀገር ስለሚኖሩ በተለይ ሳውዲ ስላሉ ኢትዮጵያውያን ለበርካታ ዓመታት ቤተሰብ መርተው ይኖሩ የነበሩ ህጋዊ የውጭ አገር ነዋሪዎችን የሚመለከት ክፍያ የሳውዲ መንግሥት ከሰኔ 24 ጀምሮ ተግባራዊ ማድረግ ጀምሯል። በየወሩ 100 ሪያድ በነፍስ ወከፍ እንዲከፍሉ የሚያስገድደው ይህ ሕግ በየዓመቱ እየጨመረ እንደሚሄድም ነው የተጠቀሰው። በሳውዲ አረቢያ የሚኖሩ ህጋዊ የመኖሪያ የሥራ ፈቃድ ያላቸው ኢትዮጵያውያን ክፍያው ከአቅማቸው በላይ እንደሆነ ይናገራሉ። ወደ ሀገር ለመግባት የወሰኑት የማህበረሰቡ አባላትም የሚያስፈልጋቸው መሠረታዊ ነገሮች እንዲሟሉላቸው ወደ ኢትዮጵያ መንግሥት ተወካዮቻቸውን ልከው ነበር። መስታወት አረጋው ነች ዝርዝሩን የያዘችው።
ወደ ኢትዮጵያ የተላኩት መልእክተኞች ለተከታታይ 3 ቀናት ለኢትዮጵያ የውጭ ጉዳይ ሚኒስትር መስሪያ ቤት ባለስልጣናት የሳውዲ መንግስት ተግባራዊ ማድረግ የጀመረውን የነፍስ ወከፍ ክፍያና የኢትዮጵያውያኑን ችግሮች ማስረዳታቸውን ይናገራሉ። አቶ ሻውል ጌታሁን በሳውዲ አረቢያ ሪያድ የኢትዮጵያ ማህበረሰብ መሪ ናቸው። ከሳውዲ ወደ ኢትዮጵያ ከተላኩት መካከልም አንዱ ናቸው።
የተወሰነም ቢሆን ንብረት ያላቸው የማህበረሰብ ክፍሎች አሉ። እንዲህ አይነት ህግ ይወጣል ብለውም ያልተዘጋጁ አገር ቤት መኖሪያ ቤት የሌላቸው በጣም ብዙ የህብረተሰብ ክፍሎች አሉ። ንብረት ወደ አገር ቤት ሲገባ ደግሞ ቀረጥ ያስፈልጋል በአገር ቤት ፖሊሲ። ስለዚህ አሁን የኢትዮጵያን መንግስት የሚፈልገው ይሄ ማህበረሰብ የሚጠይቀው ጥያቄ እንደው በነፃ እንኳን ባይሆን በረጅም ጊዜ ክፍያ ንብረቶቻችንን ወደ አገር ቤት የምናስገባበት መንገድ ይመቻች፣ አገር ቤት በተለያዩ የመኖሪያ ቤት ፕሮጀክቶች ውስጥ አካተው በረጅም ጊዜ እየከፈሉ ባለቤት የሚሆኑበትን መንገድ ቢያመቻች የሚል ጥያቄ ሰጥተውን ነው እኛ ወደዚህ የመጣ ነው።
አቶ ታገል ቡልቲ በሳውዲ አረቢያ ለ8 አመታት በሂሳብ መምህርነት ሙያ አገልግለዋል። የሶስት ልጆች አባት ናቸው።
ዘንድሮ ብቻ የመጀመሪያ መኖሪያ ፍቃድን ለማደስ 9600 ነው የሚጠፍ። ይሄ ደግሞ ኔት ከማገኘው ደሞዝ ኦልሞስት ወደ 52% ነው የሚሆነው። እና ይሄንን ለመቋቋምና እዚህ ለመኖር በጣም ትልቅ ፈተና ነው የሚሆነው። ያለኝ አማራጭ ልጆችንና ቤተሰቦችን ይዤ ወደ ሀገር መግባት ወይንም እነሱን መላክ ላይ እያሰብኩ ነው ያለሁት።
ወይዘሮ ሙንታሃ ከድር ዑመር ለ25 አመታት በሳውዲ ኖረዋል። የሁለት ልጆች እናት ናቸው። ህዝባችንን በአቅማችን ስንረዳ ኖረናል፣ አሁን እርዳታን እንሻለን ይላሉ።
ሲወጣ ቤተሰቦችን የተራቡ ቤተሰቦችን አበላለሁ። ዳና እንደምታውቁት ነው እንግዲህ ከዚህ ቀደም የነበረው የኢትዮጵያ አኗኗር ሁኔታ እነዛን ቤተሰቦች መጠለያ ሰራለሁ እንዲህ እያለ ነው መጀመሪያውኑ ሲወጣ እንጂ ነገ ለነገ ይሄንን ቅርስ አድርጋለሁ ብሎ አይደለም። ሳይማር ነው ህብረተሰቡን ያስተማረው። ያለበሰው ሳይለብስ ነው እዚህ ያለው። አዎ ደልቶት የሚኖር ይመስለዋል። አብዛኛው ግን ደልቶት አይደለም። ይሄ ግን ማግልት ነው። 5-6 ወንድም እህቶቹን ያስተማረ የዳረ በጥሩ ሁኔታ ያደረሰ ነው። ግን ለራሱ ምንም አይነት ቅርስ የለም። በጣም አሳዛኝ ነው። ዞሮ ዞሮ መውደቂያ የሰው ሀገር ላይ መውደቅ አንችልም። እነሱ የሚኑ በሚመለከት ነው አሁን ወደ መንግስት ሰዎችን እንዲደርስለት ያለው የረዳውን ህዝብ መልሶ እንዲረዳው እየፈለገ ነው። እዚህ ያለው ማህበረሰብ በአብዛኛው አስተሃ ኢትዮጵያ ውስጥ ብዙ ልማታዊ ስራዎችን የሰራ ህዝብ ነው። ትምህርት ቤትን፣ መንገድን፣ ሆስፒታልን፣ ሌሎች ደግሞ በተፈጥሮ አደጋዎች በሚደርሱበት ወቅት ወደ ኋላ የሚል አይደለም። አንዲት የጣት ቀለበት እንኳን ብትኖረው ችግር ድረስ በሀገሩ ላይ ሲባል ያችን የጣት ቀለበትን አውጥቶ የሚሰጥ ህዝብ ነው። ሀገሩ ሌላ ምንም መጠጊያ አለኝ ብሎ የሚያስበው ነገር የለም።
ለ30 አመታት በሳውዲ በሹፍርና ስራ የተሰማሩት አቶ ኪዳኔ አልገዳ የስድስት ልጆች አባት በመሆናቸው ክፍያው ከገቢያቸው በላይ እንደሆነና ወደ ኢትዮጵያ ለመመለስ ቢያስቡ እንኳ ይህ ነው የሚሉት ንብረት እንደሌላቸው ይናገራሉ።
ዶሮ የለኝም። 6 ልጅ አለኝ። 6 ልጅ አስተምራለሁ። ሌላ ምንም አንድ ንብረት የለኝም። እኔ ካገኘሁ መኖሪያ ቤት መኖሪያ ዝነ ነጻ ቀረጥ የሆነ ነገር ካለ ተበድረም ቢሆን የሆነ ነገር ይዘህ ልትገባ ነጻ ቀረጥ አይፈቀድም እንጂ ከተፈቀደ ህዝቡ ይሄን የሚፈልገው ነጻ ቀረጥ እኳ ባይችል በረጅም ጊዜ የሚከፈል አገሩ ህዝብ እንዲገባ መንገድ እንዲመቻቸለት ይፈልጋል። ይህ ህጋዊ ተውቁ ነው። ህጋዊ አለን። ይህ ህጋዊ ነኝ እኩል።
አቶ ሙስጠፋ አደም ለ41 አመታት በሳውዲ ኖረዋል። የመንግስት ሰራተኛ ሆነው ይህ የሳውዲ ተመን እሳቸውን ባይነካም በወርሃዊ የደሞዝ ክፍያቸው ላይ ግን ተጨማሪ የስራ ግብር ተመን እንደሚያሳስባቸው ይናገራሉ።
በልጆች ክፍያ ብቻ አይደለም፣ ለወደፊትም የስራ ግብር የሚባል አለ። በወር እያንዳንዱ ሰው 400 ብር የሚከፍልበት ሁኔታ አለ የስራ ግብር። ያ ተጨምሮ በዛም ላይ የኢንሹራንስ ተጨምሮ ብዙ ሌሎች ተጨማሪዎች ነገር ስላሉ እነኚህን ነገር ራሳቸው ከገቢያችን ወጫችን እንደሚበዛ ስለተገነዘበ እንግዲህ ያለው አማራጭ ወደ ሀገር መመለስ የሚለውን ነማ እንደ ቅድሚያ የያዝነው አማራጭ።
በሪያድ የኢትዮጵያ ኤምባሲ የዲያስፖራና የቆንስላ ጉዳዮች ሚኒስትር አቶ ፈይሰል አልዩ የሳውዲ መንግስት ባወጣው አዲስ የክፍያ ተመን ኢትዮጵያውያኑ የገጠማቸውን ችግር ለመፍታት መንግስት ጥረት ላይ እንደሚገኝ ለቪኦኤ ገልጸዋል።
በማህበረሰባችን ላይ ሊደርስ የሚችለው ተጽዕኖ ሲሆኑ ከሪያድ የኢትዮጵያ ኮሚኒቲ አመራር ጋር አንድ ላይ ሆኖ ዝርዝር ጉዳዮችን በማጥናት መንግስት ምን ሊያደርግ እንደሚችል እንደ ዜጋ ሊደገፉ የሚችሉ ጉዳዮች ላይ የህብረተሰቡ ፍላጎት ምን እንደሆነ በተወካቸው አማካኝነት ለማቅረብ ጥረት አድርገዋል። ይሄ በውይይት ደረጃ የተካሄደ ነው። የኢትዮጵያ ኮሚኒቲ ማህበርም የኢትዮጵያ ሚስዮኖች ሳውዲ አረቢያ የሚገኙት አንድ ላይ ሆነው ዝርዝር ጉዳዮች ኮሚኒቲ ዘመን ደረጃ ልንረዳ እንደሚችል እንዲያቀርቡ ነው። ዋናው ነገር ዜጎቻችን ያላቸው ንብረት ያው በሳውዲ አሰሪዎቻቸው ስም ነው በአብዛኛው የሚሆነውና እነዚህ ንብረታቸው ለሀገራቸው እንዲበቃ መንግስት በምን ደረጃ ነው ሊረዳቸው የሚችለው የሚለው ቀጣይ የሚሰራ ነው የሚሆነው። በተረፈ የመኖሪያ ቤት ጋር በተያያዘ ቀደም ብሎም ስራ ላይ ያለ አሰራር አለ። መንግስትም ቀደም ባለው አሰራር ውስጥ ገብተው የመኖሪያ ቤት ችግራቸውን ሊፈቱ ያልቻሉ ዜጎች ካሉ በምን አግባብ ሊደገፉ እንደሚችሉ ሀገር ቤት ውስጥ ያለው ህዝብ ያለውን አይነት እድል ማግኘት እንዲችሉ መንግስት በተለያዩ ውጭ ሀገሮች ያሉትን ኢትዮጵያውያን ተወላጆችን ከ ሀገራቸው ጋር ለማስተሳሰር ባወጣው የዲያስፖራ ፖሊሲ ላይ እንደተቀመጠው በዛው ደረጃ ስራ ላይ የሚውል ይሆናል። ግን ከመኖሪያ ቤት ጋር በተያያዘ ቀደም ብሎም ስራ ላይ ያላለ ተደራጅተው ገንዘብ ቁጠባ አድርገው ግን የሀገር ቤት ያለው ህብረተሰብ ቆጥቦ ስለሆነ ወደ ስራ የሚገባ የመኖሪያ ችግራቸውን ሊቀርፉ የሚችሉበት እድሉ አለ።
የሳውዲ አረቢያ መንግስት ህጋዊ መኖሪያና የስራ ፈቃድ የሌላቸው የውጭ ሀገር ዜጎች ሀገሪቱን ለቀው እንዲወጡ በቀነ ገደብ ህግ ውሳኔን ካሳለፈ ከወራቶች በኋላ ከሰኔ 24 ጀምሮ በህጋዊ የውጭ ሀገር ዜጎች ላይ ተግባራዊ መሆን የጀመረው የነፍስ ወከፍ ክፍያ ለኢትዮጵያውያኑ ሌላ ፈተና ሆኖ ተደቅኗል።
ዝግጅታችን ተጠቃልሏል። የትግርኛው ስርጭት ይቀጥላል። ሰላም፣ ደህና አደሩ።